ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የኦሮሞ ነጻነት ግንባር ትጥቁና ሰላማዊ ትግል
ሁለት የታጠቁ ኃይሎች አንድ ሉዓላዊ ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ እቆምላቸዋለሁ ለሚላቸው እሴቶችም ህዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም የአይነቱ አካሄድ።
ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የህግ መምህር የሰጡንን ትንታኔ ይዘናል።
ኤርትራና የተከፈተው ድንበር
ወሰኑ እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው 50-30 እንዲል። አሁን ግን 700% ነው ያደገው። 7 እጅ ነው የሚለው የዛሬን ሪፖርት አይሰንዱ። ይሄ በጣም ያስደነግጥ ነው ማለት ሀገሪቷ ብቻዋ ልትቀር ነው ወይ ብዬ ነው የጻፍኩት። እንዲሁም ኤምቲንግ ኦፍ ኤሪትሪያ ማለት ነው። አንድ ሀገር ያለ ህዝቧ ታዲያ ምን ሀገር ይሁን? ስለዚህ ኃላፊነቱ ደግሞ ትከሻው የሚወድቆማ ላይ ነው፣ መሪዎች ላይ ነው።
ፕሮፌሰር ብሩክ ኃይሉ የፖለቲካ ሳይንስ ምሁር ናቸው። ይዘናቸዋል።
እሁድ ጥቅምት 4/2011 ዓ.ም።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሞ ኩራዝ ቁጥር 3 ስኳር ፋብሪካን በዛሬው ዕለት መርቀው መክፈታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በሥነ ሥርዓቱ ላይ የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂና የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋብሪካውን መርቀው በከፈቱበት ወቅት ኢትዮጵያ ታላላቅ የመሠረተ ልማቶችን የመፈጸም አቅምና ቁርጠኝነት አላት ብለዋል። በሌላ በኩል ደግሞ ትልቅ ስላሰብን ትላልቅ ሥራዎችን ብቻችንን አንሰራም ያሉት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የወጠነውን የሰላም ለውጥ ተከትሎ የጋራ በሆኑ የልማት ተፋሰሶች ላይ ከኤርትራውያን ወንድም ሕዝቦች ጋር አብሮ የማደግ ዕቅድን በመወጠን የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ በተመረቀው የኦሞ ኩራዝ ቁጥር 3 የስኳር ፋብሪካ ሥነ ሥርዓት ላይ እንዲገኙ መጋበዛቸውን ገልጸዋል። የኦሞ ወንዝን በሚያዋስኑ በካፋና ቤንች ማጂ ዞኖች የሚገኘው የኦሞ ኩራዝ ቁጥር 3 በኦሞ ኩራዝ ስኳር ልማት ፕሮጀክት ስር ከሚገነቡት 4 የስኳር ፋብሪካዎች አንዱ ነው። በሶማሊያ ከተማ በባይዶ አትላንት የደረሱ 2 ፍንዳታዎች ለ15 ሰዎች ሕይወት መጥፋትና ለሌሎች ከ30 በላይ መጎዳት ምክንያት ሆነዋል። የደቡብ ምዕራብ ግዛት የማስታወቂያ ሚኒስትር ኡጋስ ሐሰን አብዲ እንዳስረዱት ጥቃቶቹ የተፈጸሙት በሁለት ፈንጂ የታጠቁ አጥፍቶ ጠፊዎች ነው። ለጥቃቶቹ በኢትዮጵያ የታገዙ የመንግሥት ኃይሎች እስኪያባርሩት ባይዶዋን እንደ አውሮፓውያን ዘመን አቆጣጠር ከ2009 እስከ 2012 ተቆጣጥሮ የቆየው ከአልቃይዳ ጋር ግንኙነት ያለው ነውጠኛው የአልሻባብ ቡድን ኃላፊነት ወስዷል። እነዚህ 2 የአጥፍቶ ጠፊ ጥቃቶች የደረሱት ደግሞ ሶማሊያ በመጪው ወር በአካባቢው ለማካሄድ ያቀደችው ፕሬዝደንታዊ ምርጫ በተቃረበበት ወቅት ነው። በዚህ ምርጫ የቀድሞው የአልሻባብ ቁጥር 2 መሪ በእጩነት ቢቀርቡም መንግሥት እንዳይወዳደር አግዳለሁ ሲል ማስጠንቀቁ ይታወሳል። ይህ በእንዲህ እንዳለ በብዙ መቶዎች የተቆጠሩ ሐዘንተኞችና የሶማሊያ መንግሥት ባለሥልጣናት ባለፈው ዓመት በዛሬዋ ዕለት በአሸባሪዎች ጥቃት የተገደሉትን 587 ሰዎች አስበው ውለዋል። ጥቃቱ የደረሰበትን K5 የተባለ መስቀለኛ መንገድ መጠሪያውን ሰለባዎቹ በተገደሉበት በዛሬው ቀን ጥቅምት 4 ጎዳና ሲሉ ለውጠዋል። የሞቃዲሾ ከተማ ከንቲባ አብዱራህማን ዑመር ኦስማን በወቅቱ ሲናገሩ በዛሬው ዕለት የሕዝቡ መሰባሰብ የሚያሳየው ሶማሌዎች ምን ያህል አሸባሪነትን እንደጠሉ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ በሳውዲው ጋዜጠኛ በጃማል ካሾጊ መጥፋት ምክንያት በሳውዲ አረቢያ ላይ ማዕቀብ ከጣሉ ሪያድ የራሷን ጠንካራ የኢኮኖሚ እርምጃ በመውሰድ እንደምትበቀል አስጠነቀቀች። ሚስተር ትራምፕ ከሲቢኤስ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ቱርክ እንደምታምነው ካሾጊ ከ2 ሳምንት በፊት ኢስታንቡል ሳውዲ አረቢያ ቆንስላ ጽፈት ቤት ውስጥ በሳውዲ ሰላዮች መገደሉን ዩናይትድ ስቴትስም ካረጋገጠች ሪያድ ጠንካራ ቅጣት ይደርስባታል ብለዋል። የሳውዲ ባለሥልጣናት ግን ክሱ መሠረተ ቢስ ነው ሲሉ ውድቅ ያደርጋሉ። ካሾጊ ጉዳዩን ጨርሶ ከዲፕሎማሲያዊ ሚሽኑ ሕንፃ መውጣቱን የሚያሳይ ማረጋገጫ ግን አላቀረበችም። በመጨረሻም ስፖርት። ወደ ኬንያ ናይሮቢ በማምራት ከኬንያው ብሔራዊ አቻው ጋር የመልስ ጨዋታውን ያደረገው የኢትዮጵያ ብሔራዊ እግር ኳስ ቡድን 3-0 በሆነ ሰፊ ልዩነት ተሸንፏል። ኢትዮጵያና ኬንያ ባሳለፍነው ሳምንት በባህር ዳር ዓለም አቀፍ ስቴዲየም ተገናኝተው ባዶ ለባዶ መለያየታቸው የሚታወስ ነው። የኢትዮጵያ ብሔራዊ እግር ኳስ ቡድን በምድብ 6 ከጋና፣ ከኬንያና ከሲየራ ሊዮን ብሔራዊ ቡድኖች ጋር የተደለደለ ሲሆን ከዚህ ቀደም ባደረጋቸው 2 ጨዋታዎች አክራ ላይ በጋና አቻው ሲሸነፍ፣ ሐዋሳ ስቴዲየም ላይ ደግሞ ሲየራ ሊዮንን አሸንፏል። አድማጮች፣ በዛሬው ዕለት ሌሎች የዋንጫ ማጣሪያ ግጥሚያዎችም በተለያዩ የአፍሪካ ከተሞች ተካሂደዋል። በነገው የስፖርት ፕሮግራማችን ዝርዝሩን እናቀርባለን። ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ወደ መደበኛ የእሁድ ምሽት ቅንብር እናልፋለን። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 4 2011 ዓመተ ምህረት ምሽት ፕሮግራም ነው።
ጫካ ሆነ ወይ ሸለቆ
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
የኦሮሞ ነጻነት ግንባር ትጥቁና ሰላማዊ ትግል
በአንድ አገር ውስጥ ሊታጠቅና ትጥቅ ላይ ሊያዝ የሚችለው መንግሥት ብቻ ነው ብለዋል በለንደን ኬን ዩኒቨርሲቲ የሕግ መምህር ዶክተር አወል አሎ። ዶክተር አወል በማከል የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ትግል ለማድረግ መርጦ ወደ አገር ውስጥ ከገባ በኋላ በሕገ መንግሥትና በሕግ በግልጽ እንደተቀመጠው ታጣቂዎች ሊኖሩት አይገባም ብለዋል። ድርጅቱ ከዚህ ቀደም ከነበረው ልምድና ከሰራዊቱ ጋር በተያያዘ የሚያነሳቸው ጥያቄዎች የፖለቲካ ጥያቄዎች ናቸው ያሉት ዶክተር አወል አሎ እንዲህ ያሉት ጥያቄዎችን ያለ ትጥቅና በተብራራ መልኩ ማቅረብ ይጠበቅባቸዋል ብለዋል። ይህ ጉዳይ ለሀገሪቱ ተጨማሪ ግጭት ፈጣሪ እንዳይሆንም መንግስትም የኦሮሞ ነጻነት ግንባርም መፍትሄውን በአስቸኳይ ሊያበጁለት ይገባል ብለዋል። ዶክተር አወል አሎን ጽዮን ግርማነች አነጋገረቻቸው።
በጣም አመሰግናለሁኝ ዶክተር አወል አሎ፣ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት፣ ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሀሳብና አስተያየቶትን ያካፍላሉ። እንግዲህ ወደ ደወልንበትና እርስዎን ወደ ጋበዝንበት ጉዳይ ልግባ። ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዘዛ እየተሰሙ ይገኛሉና በእርስዎ በኩል ይህንን ማብራሪያ እንዲሰጡን የጋበዝኖትና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድን ነው መሆን የሚገባው በህግ?
አመሰግናለሁኝ። ሲሆን አንድ ሀገር ውስጥ ምንድን ነው የሚፈቀደው፣ ምንድን ነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርዓቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ፣ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ፣ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች፣ ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ኃይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው በህገ መንግስቱ ፍሬምወርክ ውስጥ።
እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጫቂና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉምዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባንዲራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉምዝ ክልል ለእኛ ሲሰጠን ይህንን ሲናገር፣ ይህንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ቶሌራ አዳባ ጋር ደውዬ ነበር እና እሳቸው ምንድን ነው ያሉት፣ በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይህንን አያደርግም ብለው ነበር እና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩን ምላሽ ሰጥተውን ነበር እና እስቲ እሱን እንስማና እሱ ላይ ያሉትን አስተያየት ይነግሩኛል።
የኦሮሞ ነጻነት ግንባር በሰላም መንገድ ትግሉን ለማካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ አገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ።
እንግዲህ እንደሰሙት እያሰባሰብን ነው ይላሉ አቶ ቶሌራ፣ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው?
እንግዲህ አሁን እሳቸው የተናገሩትን እንደ መነሻ መንወስድ ከሆነ ፋክቱ ምንድነው የሚለውን ነገር አናገም፣ ግን እሳቸው የሚሉትን ነገር ትርጣሪ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ኃይሎች እንደሳቸው በጠቀሷቸው አካባቢዎች እንዳሉ፣ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው። እንደሚታወቀው እንግዲህ የተለያዩ አካላት ይህንን መንግስት በተለያየ አይነት መልኩ ሲታገሉ ቆይተዋል። ምናልባት ታጥቀው የነበሩ ኃይሎች ካሉ የኦነግም የሌሎችም ኃይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ኃይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው፣ እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት እንዲቻል ከመንግስት ጋር ስምምነት አድርጎ እነዚህን ኃይሎች ወይ ወደ አገሪቱ መከላከያ ሰራዊት መቀላቀል ሊሆን ይችላል፣ አካባቢው ካሉ የፖሊስ ኃይሎች ጋር እንዲሰሩ ማድረግ መሆን ይችላል፣ አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ኃይሎች እንዳሉ ይታወቃል። እነዚህ ኃይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጭ የሆነ ሌላ የታጠቀ ኃይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲውን መሄድ አንችልም። ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ ሰብአዊ መብት ጥያቄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የሌጂትመሲ ችግር አለበት፣ መንግስትንም ሌጂትመሲውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕተብል የሆነ ልንቀበላቸው የምንችልበትም ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉን ነገር የምንፈትሽ ከሆነ ማለት ነው። ከአካሄድ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ፣ የመንግስት ሌጂትመሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው።
ዶክተር አወል አሁን የሰማነው የአቶ ቶሌራን አስተያየት ነበር። እንደ ተቀመጠው እርስዎም እንዳሉት እያሰባሰብን ነው፣ ከመንግስት ጋር እየሰራን ነው የሚለው ሀሳብ ነበር የተቀመጠው። ቆየት ብሎ አንድ ሳምንት ካለፈ በኋላ በዋልታ ሊቀመንበሩ የአቶ ዳውድ ኢብሳ ቃለ ምልልስ ሲተላለፍ ደግሞ ማን ነው ፈቺ ማን ነው አስፈቺ የሚል ነገር መጣና እሱን ተከትሎ እኛም አቶ ዳውድ ኢብሳን አነጋግረናቸዋል። እንግዲህ ማን ነው ፈቺ ማን ነው አስፈቺ በሚለው ሀሳብ ላይ ቆመ። ከዛ በኋላ ደግሞ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስተር ዴታ የሆኑት አቶ ካሳሁን ጎፌ ደግሞ ለጋዜጠኞች መግለጫ ሰጡ። በዛ መግለጫቸው ደግሞ ኦነግ ትጥቁን መፍታት አለበት አሉ። እስቲ የእሳቸውን ሀሳብ ላሰማዎትና ቀጣዩን በተመለከተ ይህንን የትጥቅ ማስፈታቱ ሂደት ምን መሆን አለበት የሚለው ላይ አስተያየት ይሰጡኛል።
ያቀረበው ጥሪ ከመጀመሪያውንም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም። በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው። ኢህአዴግም ጭምር ትጥቅ የለውም። ኢህአዴግ መንግስት ለመሰረተ የሚመራው መንግስት ስላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሀሳብ ልዩነት፣ ለሀሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛ ወደ ተመረ መረዳት የሚያስፈልገው ከመንግስት ጋር እዚህ ስምምነት ላይ ያልተደረስ ነው የሚለው ነገር። ያ ባይሆን ኖሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም። ሁለተኛ ጦራቸው በዛላንበሳ በኩል ሲገባ ትጥቅ ይዞ አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም ፈታለሁ የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካሪ ፓርቲዎችም የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ጽኑ አቋም አለ እዚህ ጉዳይ ላይ ማለት ነው።
እሺ ዶክተር አወላሉ እንግዲህ እንዴት ነው መፈታት ያለበት ይሄ ጉዳይ ይላሉ?
ከህግ የበላይነትና ከህገ መንግስታዊነት አንጻር የምናየው ከሆነ እሳቸው ያሉት አባባል አግባብነት ያለው ነው ይመስለኝ። እኔ ሁላችንም እንደምናውቀው አሁን ያለው ስርዓት የተቃዋሚ ፓርቲዎችን ወደ አገር እንዲገቡ ሲጋብዝ የህገ መንግስቱን ምህዳር እናስፋ፣ ዲሞክራሲያዊ ምህዳሩን እናስፋው፣ ሁላችንም ህገ መንግስቱን አክብረን የህግ በላይነትን ተቀብለን ሰላማዊ የሆነ ኮንስቲቱሽናል የሆነ ፖለቲካ ላይ መሳተፍ እንችላለን ይበቃናል የሚል አመለካከትን ግንዛቤ ያደረገ ነበረ። እዛ ሁኔታ ተጋብዞ ወደ አገር ቤት የሚገባ ኃይል ትጥቅን ይዤ እገባለሁ ትጥቅን ይዤ እሳተፋለሁ የሚል ከሆነ ያስተት ነው። ከዛ መርገል ይሄድ የሚችል አይደለም። ምናልባት ማነው አስፈቺ ማነው ፈቺ የሚለው ግራ የሚያጋባ ማለት እንችላለን። ማነው ፈቺ ማነው አስፈቺ የሚለው እንግዲህ መንግስት የመንግስትን የበላይነት የሚንቀበል ከሆነ መንግስትና ስርዓቱ ብቻ ነው ትጥቅን መታጠቅ የሚችለው። ከዛ መንግስት ፍላጎት ውጪ ከህገ መንግስታዊ ስርዓቱ ውጪ ትጥቅ የሚንቀሳቀስ ካለ መንግስት ያንን ኃይል የማስፈታት አለበት። ያ ህገ መንግስታዊ ግዴታው ነው። ምናልባት ምን ለማለት ተፈልገው እንደሆነ በደንብ ባይገባኝም ትንሽ ግልጽ በሆነ መልኩ አይ ትልቅ አንፈታም የሚል ቋንቋ የለም አትሊስት እዛ ጋ። ምናልባት ሴንሲቲቭ ነው ይሄ ጉዳይ የሚልም ነገር አንስተው ነበረ። ይሄ ሴንሲቲቭ ነው የሚለው ቋንቋ እኔ እስከሚገባኝ ድረስ ምናልባት ከ1991-92 አካባቢ ኦነግ
ሴንሲቲቭ ማለት
አዎ በተወሰነ ደረጃ በታሪክ አጋጣሚ ከዚህ ፊት የተፈጠሩ ነገሮች አሉ ኦሮሞ ህዝብ አካባቢ እንደ ስተት የሚታዩ። ያም የኦነግ ጦሩን ተስቀሰስቶ 1992 አካባቢ ወደ እንትን ማስገባት ነበረ፣ ወደ ካምፕ የማስገባት። ያ እንደ ትልቅ ስተት ነው የሚታየው አብዛኛው የኦነግ ደጋፊና የኦሮሞ ህዝብ ውስጥ። ያ ስተት መፈጸም የለበትም ከሚል አይነት አመለካከት በተለይም ደግሞ አሁን ያለው የኢትዮጵያ ወታደር የምንለው የኢትዮጵያን ህዝብ የሚወክል ወታደር አይደለም የኢህአዴግ ወታደር ነው የሚል አመለካከትም አለ። ከዛ በኋላ የሰጡት ኢንተርቪው ውስጥ ያንን ነገር አንስተዋል። አይ ቲንክ እነዚህ ነገሮች በተወሰነ ደረጃ ሌጂቲሜት የሆኑ ኮንሰርኖች እንደሆኑ መቀበል ያስፈልጋል።
ተቀባይነት ያላቸው ስጋቶች ማለቶት ነው።
ስጋቶቹ እንደ ስጋት እነዚህ ግን ፖለቲካዊ ጥያቄዎች ናቸው። ከመንግስት ጋር በመግባባት ቀስ ብሎ በህገ መንግስቱ ምህዳር ውስጥ የሚፈቱ እንጂ ኦነግ እንደ አንድ ኃይል ታጥቆ በመንቀሳቀስ እነዛን ጥያቄዎች የሚፈታበት ሁኔታ አይኖርም። ስለዚህ ምናልባት ያንን ነገር ሲናገሩ የአፎ ለምታ ከሆነ ሀሳባቸውን በደንብ የመግለጽ እድል ያላገኙ እንደሆነ አይ ቲንክ በዛ ደረጃ መረዳት አስፈላጊ ነው። ከዛ ውጪ ግን ሁለት የታጠቁ ኃይሎች አንድ ሉዓላዊ ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ እቆምላቸዋለሁ ለሚላቸው እሴቶችም ህዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም የአይነቱ አካሄድ።
የጠቀሷቸው ነገሮች አሉ። እኔም ከያዝኳቸው ድምጾች ውስጥ እኔ ነኝ ያነጋገርኳቸው በአሜሪካ ድምጽ በኩል አቶ ዳውድ ኢብሳን፣ እነዚህን የአቶ ካሳሁን ጎፌን ሀሳቦች ይዤ ነበር ያነጋገርኳቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍ ወለምታ ሊሆን ይችላል አልፈታም ይላል ብዬ አላስብም ብለዋል። አቶ ካሳሁን ደግሞ መፍታት አለበት ሊኖር አይችልም ብለዋል። እና እነዚህን ሀሳቦች አንስቼ ጠይቂያቸው ነበር። እሳቸው እንዳሉት እርስዎ እንደጠቀሱት የኢህአዴግ ሰራዊት ነው ያለው እዛ ውስጥ እጃቸው በደም የጨቀየ ሰዎች ስላሉ ጥያቄ እንዳላቸው ተናግረዋል። ይሄ ደግሞ ጥያቄ የፖለቲካ አይደለም ወይ የሚል አንስቼላቸው ነበረ። እስቲ የተወሰነ የአቶ ዳውድ ኢብሳን ድምጽ ይዤ አለሁ እና እሱን ይስሙና አስተያየት ይሰጡናል።
በትጥቅ መፍታት አለመፍታት ጉዳይ አይደለም። አንዱ አስፈቂ አንዱ ፈቂ አይደለም። ሁሉም የኛ ነው ብለን ነው የተስማማነው። ይህንን በመንግስት እንትን ውስጥ እንዴት ኢንትግሬትድ ሆኖ የመንግስት ሴኩሪቲ ሀይል አካል እንዴት እንደሚሆን ይህ መንግስት ውስጥ ያለውም ቤትድ ሆኖ የህዝብ ስጋትና የእኛ ስጋት ያለውን እነሱን ጉንበባ አድርጎ እንዴት እንደሚያደርጉ ይሄንን ነው የተስማማነው።
ዶክተር አወል እስቲ በዚህ ላይ አስተያየት ከመስጠቶት በፊት በመጨረሻ ላይ ወደ አነሳው ጥያቄ እንምጣና ያጠቃልሉታል በርሶም አስተያየትና መንግስት ትጥቅ አስፈታለሁ በሚለው አቋሙ ከጸና የእናንተ እርምጃ ምን ይሆናል የሚል ጥያቄ ጠይቂያቸው ነበርና አቶ ዳውድ አጠር ያለ መልስ ነው የሰጡት ለሱ።
የኛ ውሳኔ በሰላም መንገድ መሄድ ከነሱ ጋር ይህንን በሰላም መጨረስ ነው። ከዚህ አልፎ መንግስት ጦርነት የሚከፍት ከሆነ እነሱን ጠይቅ ይሄ አይደለም።
እንግዲህ ይሄንን ያሉት እርስዎ እንደ ህግ ባለሙያ መሀል ላይ እንዳለ ሰው ሆነው በመንግስትም በኦነግም በኩል ለዚህ ጉዳይ ልባት ለመስጠት ምንድን ነው ማድረግ የሚገባቸው?
አትንክ እኔ ሁለተኛውን ቃለ መጠይቃቸውን እንደሰማሁኝ ያደረብኝ ግንዛቤ ምንድን ነው፣ የመጀመሪያው ሙሉ በሙሉ አይቲንክ ሀሳባቸውን ለመግለጽ እድል ያገኙ አይመስለኝ በመጀመሪያው ኢንተርቪያቸው ላይ። ሁለተኛው ላይ እያሉ ያሉት ይህንን ጉዳይ እንደ ትጥቅ መፍታትና እንደ ትጥቅ ማስፈታት ከምናየው ከዛ ሰፋ ያሉ ፖለቲካዊ ችግሮች አሉ። ኢህአዴግ ውስጥ ተለይም በወታደር ውስጥ ያሉ ወንጀል የሰሩ እሳቸው አባባል ደምጃቸው ላይ ያለ ግለሰቦች አሉ። ጦሩም የኢትዮጵያ ህዝብን በሙሉ አይወክልም እና ይሄ ሊፈተሽ ይገባል ሊታይ ይገባል የሚል መንፈስ ያለው የፖለቲካ ጫና ማድረግ የሚፈልግ ይመስለኛል። ምክንያቱም ለምሳሌ መንግስት በዚህ አቋሙ ቢገፋ ጦር መፍታት አለባቸው የሚለው አቋሙ ቢገፋ ምንድን ነው የምታደርጉት የሚለው ነገር ላይ እኛ ያው በሰላማዊ መፍትሄ መንገድ ነው የምንታገለው የሚለው መልስ የሚያሳየኝ ችግሮች አሉ እና በዚህ ችግሮች ላይ መንግስት እርምጃ መውሰድ መቻል አለበት፣ ንጉስ መቀየር መቻል አለባቸው። አይ ቲንክ ጫና የማሳደር ፍላጎት ያለው አካሄድ ነገር ግን ከአገላለጽ አንጻር ችግር ያለበት ሆኖ ነው እኔ ያገኘሁት። ስቲል ግን አቋማቸው መሳሪያ መፍታት አለመፍታት ላይ የሆነ ግልጽ የሆነ አቋም የማይኖራቸው ከሆነ ለትንሽም ጊዜ መፍታት የለብንም የሚል አቋም የሚኖር ከሆነ እኔ ያን ስህተት ነው ብዬ ነው የምወስደው። ነገር ግን የተስማሙት መጀመሪያ ወደ አገር ቤት ሲመለሱ እነዚህ ነገሮች አሁን የሚያነሳቸውን ችግሮች መንግስት እንፈትሻለን እናያለን የሚል ቃል ሰጥቷቸው ከሆነ አይ ቲንክ ይሄንን ማድረግ አግባብነት ነው። የፖለቲካ ስራ ነው፣ የፖለቲካ ጥያቄ ነው። ህጉን ባከበረ መልኩ፣ ህገ መንግስታዊነትን በጠበቀ መልኩ ይሄንን ማድረግ ይቻላል። ጫናውንም ማሳደር ይችላሉ። ስለዚህ አይ ቲንክ ወደፊት ምን ልንሄድበት የሚገባው አቅጣጫ የህገ መንግስቱን ፍላጎት የህገ መንግስቱን ድንጋጌ ባከበረ መልኩ ካልሆነ ሁላችንም ወዳልሆነ አቅጣጫ ልንሄድ እንችላለን። መንግስትም ተገፋፍቶ የሆኑ እርምጃዎች ውስጥ የሚገባ ከሆነ ኦነግም ደጋፊዎች አሉት፣ ያ አላስፈላጊ ወደሆነ አቅጣጫ ሊወስደን ይችላል። አሁን እየተፈጠረ ያለውን ተወሰነ ደረጃ የመሰማማት የመደማመጥ ድል ሊያበላሸው ይችላል። ስለዚህ ሁሉም ኃላፊነት በተሞላበት መልኩ መንግስትም አይ ቲንክ ጥሩ ታግሷል፣ በዚህ ትዕግስት መቀጠል መቻል አለበት፣ ማግባባት መቻል አለበት። ኦነግ ችግሮች ናቸው ብሎ የሚያስቀምጣቸውን ነገሮች መስማትና በህገ መንግስቱ ማዕቀፍ ውስጥ ለመፍታት ጥረት ማድረግ መቻል አለበት። የኦነግ አመራሮችም አይ ቲንክ መግለጫም ሲሰጡ አስበውበት ለእንደዚህ አሁን ለተፈጠረው አይነት አለመግባባት በማይዳርግ መልኩ መስጠት ቢችሉ ጥሩ ነው። ህገ መንግስታዊ ስርዓቱንም ባከበረ መልኩ መንቀሳቀስ ቢችሉ ጥሩ ነው። ህገ መንግስቱ ሲከበር ከማንም በላይ የእነሱንም ጥቅም ያስከብራል፣ የሌሎች የፖለቲካ ተቋሞችንም ችግር ያስከብራል። እነሱ ህገ መንግስቱን ሳያከብሩ መንግስት ማክበር አለበት የሚባል ከሆነ ባላንስ አይኖረውም፣ ያ ነገር ችግር ሊፈጥር ይችላል። ስለዚህ ህገ መንግስቱ ችግር አለበት፣ የዲሞክራሲ ጦር አለ፣ የህግ የበላይነት ችግር አለ ኢትዮጵያ ውስጥ። ይሄንን ማሻሻል የምንችለው ህግ የበላይነትንና ህገ መንግስቱን ጥያቄ ውስጥ በማስገባት ሳይሆን ህገ መንግስቱ በሚያስቀምጠው መልኩ እነዚህን ችግሮች በዛው ማዕቀፍ ውስጥ መፍታት ስንችል ነው።
ዶክተር አወላሎ እንዳሉት አገላለጽ ችግር፣ ሁኔታውን የማብራራት ችግር ሊሆን ይችላል። ስለዚህ ቀጥሎ ባብራሩት ሀሳባቸው ግልጽ ሆኗል ተብሏል። ያው ግን በቀጥታ ይሄንን ጥያቄ ሲያቀርቡ ከመንግስት ጋር ሲወያዩ በግልጽ መቀመጥ ያለበት እነዛ በተጠቀሱት ቦታዎች ያሉት ኦሮሞ ነጻነት ግንባር የታጠቁ ሰራዊት የተባሉት ትጥቃቸውን መፍታት አለባቸው የለባቸውም?
ማንኛውም ሰው ከመንግስት አካላት ውጪ ትጥቅ ታጥቆ ኢትዮጵያ ውስጥ መንቀሳቀስ አለበት የሚል ሀሳብ የለኝም። የኦነግ ሰዎችም ይሄንን በደንብ አድርጎ የሚረዱት ይመስለኛል። የተለያዩ ሀይሎች በፖለቲካ ፓርቲ ደረጃ ታጥቆ የሚንቀሳቀሱ ከሆነ ሌላውም መንቀሳቀስ አለብኝ የሚል ድምዳሜ ላይ ይደርሳል። የተለያዩ የታጠቁ ሀይሎች ሀገሪቷ ውስጥ የሚኖሩ ከሆነ እነዚህ ሀይሎች የፖለቲካ አመለካከታቸው ፍላጎታቸው አንድ አይደለም፣ በተለያየ አካባቢ ሊጋጩ ይችላሉ። እዚህ መካከል ደግሞ ትርፍ የሚፈልግ ብዙ የፖለቲካ ነጋዴ ተፈጥሯል። ኢትዮጵያ ውስጥ ብዙ ሀብታም እንደተፈጠረው ሁሉ እንደዚያውም የፖለቲካ ነጋዴም ተፈጥሯል ባለፈው 10-15 ዓመታት። ስለዚህ ይሄ ሀገሪቷን ሊያባራ ወደማይችል ቀውስ ሊያስገባ ይችላል። አሁን በተወሰነ ደረጃ ራሱን ዝግጁ አድርጎ ድምፅ ለመስማት ፈቃደኝነት የሚያሳየውን መንግስት ወዳልሆነ ችግር ሊያስገባ ይችላል። አንድ መረዳት ያለብን ነገር ስርዓቶች ብዙ ጊዜ አምባገነናዊ ወደሆነ አቅጣጫ የሚሄዱት ሁል ጊዜም እነሱ በፈለጉት ሁኔታ ብቻ አይደለም። ከእነሱ ውጪ የሚመጣም አንዳንድ ድርጊት፣ አንዳንድ ሁኔታ ወደዛ ሊያስገባ የሚችልበት ሁኔታዎች አሉ። እነዛንም መረዳት ያስፈልጋል። ስለዚህ ሁላችንም ኃላፊነት መውሰድ መቻል አለብን ለሚፈጠረው ነገር። ስለዚህ ይሄ የትጥቅ መፍታት አለመፍታት የሚለው ነገር በእኔ እይታ ከህገ መንግስት አንጻርም ጥያቄ ውስጥ ሊገባ የሚችል ነገር አይደለም። ከአካሄድም አንጻር ከህግ አንጻር የሚያስኬድ ነገር አይደለም። ብዙ ችግሮችን ከመፍጠር ውጪ ሊፈይድ የሚችለው ነገር የለም። ይህን ለሚታጠቁትም ማለት ነው። ታጥቆ እኮ ከመንግስት ጋር ተዋግቶ መንግስትን ማሸነፍ እንደማይቻል ማንም ያውቃል። አሁን አይደለም ከዚህ በፊትም አልተቻለም። የአይነት ወካኬድ በዓለም አቀፍ ደረጃ ያለው ሁኔታ፣ በአካባቢው ላይ ያለው ሁኔታ ያን አይነቱን ትግል አይፈቅድም። ስለዚህ በአሁን ጊዜ መንግስት እነዚህን ኃይሎች ወደ አገር ጋብዞ ህገ መንግስታዊ ስርዓት ውስጥ ተሳተፉ ብሎ በፈቀደበት ጊዜ ትጥቅ እንታጠቅ አንታጠቅ የሚለው ነገር ጥያቄ ሆኖ መነሳት ያለበት አይመስለኝም። ነገር ግን አሁን ቅድም ያነሳናቸው ያሉት በተለይም በወታደር ውስጥ ያለው ሰልፍ አስተላለፍ ኢትዮጵያን ህዝብ ሙሉ በሙሉ አይወክልም፣ ይሄ ችግር አለበት፣ መፈተሽ አለበት፣ መታየት አለበት የሚለው በጣም ሌጂትሜት የሆነ አግባብነት ያለው ጥያቄ ነው። ብዙ ሰዎች ከዚህ በፊት ሲሉ ነበር ይሄንን ነገር። መንግስትም እዚህ ላይ እየሰራ ያለበት ሁኔታ አለ። ከዚህ በፊትም ብዙ ጊዜ ክርክር ያስነሳ ጉዳይ ነው። ያ አይንክ ኦነግም ሌሎች ኃይሎችም ሊጠይቁ የሚገባ ጫና ሊያድርጉበት የሚገባ እንትን ነው። ከዛ ባለፈ ግን ታጥቆ የህገ መንግስታዊ ፖለቲካ ውስጥ መሳተፍ ማለት ሁለቱ አብሮ ሊሄዱ የማይችሉ ነገሮች ናቸው።
በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ለሰጡን ትንታኔ እጅግ አድርገን በአሜሪካ ድምጽ ስም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ።
መልካም ውይይት ነው ጽዮን። ክቡራትና ክቡራን አድማጮች ተሳተፉ። እናንተም ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና
ሶሎሞን አባተንን። ወደ ተከታዩ ዝግጅታችን በሙዚቃ እናሸጋግራችሁ። ወደ ተከታዩ ዝግጅታችን እናልፋለን። ኤርትራና የተከፈተው ድንበር።
የኤርትራና የኢትዮጵያ ጸብ ኩርፊያና ቁርሾ እንግዲህ አክትሟል። ዜጎቻቸው በነጻነት መሸጋገር ተራርቀው የኖሩ ወዳጆች፣ ተጠፋፍተው ወይም ተቆራርጠው የነበሩ ቤተሰቦች የተገናኙ ናቸው። የሁለቱም ወገኖች ነጋዴዎች እየተሟሟቁ ይመስላሉ። ሀገሮቹም ቢሆኑ ከወደቦች አጠቃቀም አንስቶ ላቅ ባሉ ጉዳዮች ላይ ሊተሳሰሩ ነው። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ የፉል ብራይት ፌሎ ቀድሞ በተባበሩት መንግስታት ድርጅት ተቋማትና በአሜሪካ የኢትዮጵያ ኤምባሲ ኢትዮጵያን በመወከል በተለያዩ ደረጃዎች በዲፕሎማትነት ያገለገሉት ዶክተር ብሩክ ኃይሉ ግን ስጋትና ማሳሰቢያ አላቸው። ሰለሞን አባተ አነጋግሯቸዋል።
ዶክተር ብሩክ ኃይሉ፣ በቅድሚያ ለጊዜው ለተለመደው ትብብሮ እጅግ በጣም አድርጌ አመሰግናለሁኝ። በአድማጮቻችን ስም እንደምናመሹ።
ጤና ይስጥልኝ አቶ ሰለሞን። እግዚአብሔር ይመስገን። እንዴት አመሸህ?
እግዚአብሔር ይመስገን። አሁን የደወልኩልዎት ዶክተር ብሩክ በቅርቡ ያወጡትን ጽሑፍ ተመልክቼ ነበረ። ድንበሩ ክፍት ነው፣ ኤርትራም መከፈት አለባት እና በዚያውም የቀዝቃዛውን ጦርነት ዘመን ትምህርት ፕሬዚደንት ኢሳያስ ሊያጤኑ ይገባል የሚል መልእክት ያለው ጽሑፎ ብዙ ቁም ነገር ያዘለ ይመስላልና እስቲ ከመጀመሪያው ምዕራፍ ልነሳ። ጽሑፎን ካስቀመጡበት የወደብ ጉዳይ አንስተዋል። ኢትዮጵያ ምጽዋንም አሰብንም ልትጠቀም ትችላለች ከእንግዲህ የሚል ነው ድምዳሜው። የመጀመሪያው ምዕራፍ ለመሆኑ ኢትዮጵያ የወደብ ችግር አለባት እንዴ?
ወይ አንድ ሀገር ለኢኮኖሚው ብልጽግና እድገት፣ ለውጭ ንግድና ለውስጥ ኢምፖርትና ኤክስፖርት ወደብ ያስፈልገዋል። ኢትዮጵያን ለመሳሰሉ ወደብ የለሽ ሀገሮች ደግሞ ያው ከአካባቢው ጎረቤት ሀገሮች ያሉትን በትብብር በፈቃደኝነት ላይ የተመሰረተ ግንኙነት ተፈጥሮ ካሉት ውስጥ አማርጡ ወይ ከሁሉም ሀገሮች ጋር ሶማሌ፣ ጅቡቲ ጀምሮ ሶማሌላንድን ድረስ ራሱ ሳይቀር ኤርትራም ዝግ ነበር። አሁን ግን ካለፉት ወራቶች ጀምሮ ክፍት ሆኗል። ያለውን አጋጣሚ ሁሉ መጠቀም የግድ ይላል። የኢትዮጵያ መንግስት ብሔራዊ ጥቅሙን ለማስከበር በተለይ ኢኮኖሚክ ህልውናውንም ለማመቻቸት ይህን የመሰለ እርምጃ መውሰድ አለበት እና መልሴ አዎ፣ አንድ ሀገር በግድ ወደብ ያስፈልገዋል።
ጥያቄ የወደብ ችግር አለባት ወይ ኢትዮጵያ?
የወደብ ችግር የለባትም። የሚያሰኘኝ ምንድን ነው? ከራሷ ልዑላዊነት ወደብ ያስፈልገኛል ከሚል የላትም በወቅቱ። ነገር ግን የምትጠቀመው ወደብ ግን አላት። ያንንም ወደቦች ስትጠቀም የማንን የምትጠቀመው? የአካባቢን ጎረቤት ሀገራትን ነው። እና የወደብ ሾርቴጅ ልበልህ የላትም። ግን ኢንፍራስትራክቸር፣ መንገድ፣ ባቡር የመሳሰለው ችግር አለ። ለውጭም ስለሚዳርግ ካልተመቻቸ ብዙ ብዙ ጣጣ ስላሉት በዛ መልክ ሀገሪቷን ትቸገራለች። ላልታሰበ ወጪም ይዳርጋል እና የወደብ እጥረት እንኳን የላት።
ዶክተር ብሩክ እገነዘባለሁኝ፣ እርስዎ የፖለቲካ ሳይንስ ፕሮፌሰር ኖት፣ የፖለቲካ ሳይንስ ምሁር ኖት። ምናልባት በምጣኔ ሀብት ጉዳዮች ላይ ብዙ ላላስቸግሮ ትችላለሁኝ እርስዎን። በአጠቃላይ ግን በተለይ የኢትዮጵያና የኤርትራን የሰሞኑን ግንኙነት ወደ መደበኛ ሁኔታ፣ ወደ ሰላማዊ ሁኔታ መመለሳቸው ሁለቱ ሀገሮች በተነሳ ቁጥር እንግዲህ አሰብና ምጽዋ ለኢትዮጵያም ክፍት ሊሆኑ ነው። አሰብና ምጽዋ ለኢትዮጵያ ክፍት ነው፣ ተደጋግሞ ይነሳል ይሄ ጉዳይ። ዋናው ጉዳይ በኢትዮጵያና በኤርትራ መካከል ላለው ግንኙነት መሰረቱ ወደብ ነው ወይ?
እንግዲህ ይሄ ዲፔንስ የመሽሎኪያ አባባል ሊሆን ይችላል። ለመሽሎክ ሳይሆን ዲፔንስ ከምን አኳያ ነው የምታየው የሚል ነው። የፖለቲካም የናሽናሊስት ግን ጥያቄ ይሆናል። ኢትዮጵያ ባህር በር ያስፈልጋታል የሚል ወገን ከሆነ ያው ለሱ ጥያቄው ገና አልተመለሰም። ግን ሪያሊስት ሆኖ ያለፈውን ታሪክ ያለፈው ምስቅልቅል በመውሰድ ዘላለም ጦርነት ከምንዋጋ ያው ኤርትራም ራሷን ችላ ሀገር ሆናለች። ይህንን ግንዛቤ ተወስዶ ኢትዮጵያም ኤርትራም የተለያዩ ሀገራት ሆነዋል የሚል ደግሞ አመለካከት ያላቸው አሉ። እነሱን ብጠይቃቸው ኢትዮጵያ ባላት የህዝብ ብዛት፣ ባላት ኢኮኖሚክ ገበያ በመሳሰለው ክላይንት መፈለጓ ለእሷ የሚሆናትን ፖርት ከገንዘብ አኳያ፣ ከታሪፍ አኳያ፣ ከቅርበት ከርቀት አኳያ፣ ከመንገድ ከባቡር አኳያ መርጣ ትጠቀማለች፣ በዛ ተካክሳለች። እንዲሁም ወደብ ያላቸው ሀገራት ናቸው ኢትዮጵያ ላይ ዲፔንድ የሚያደርጉት። ጅቡቲን ውሰድ፣ እስከ 95%። አሁን ኤርትራም ተከፈተ፣ እሰየው። ግን ምጽዋና አሰብ የኤርትራን ጥማት ወዲያው ያረካሉ። ነገር ግን ባዷቸውን እንዳይሆኑ ከተፈለገ ኢትዮጵያን እንዲሁም ሁለተኛው አርቲክል የሚለው ይሄ ነው ያላነሳው ምንድን ነው፣ ኤርትራ ሁኔታዎችን አመቻችታ የኤርትራ መንግስት ኢትዮጵያ የምታመቻች ከሆነ ኢትዮጵያን ትኩረት መሳብ ትችላለች። ያን ካላደረገች ግን ኢትዮጵያ አሁን ባለ ሁኔታ ጅቡቲንም ሆነ በርበራንም እስከ 15% እስከ 10% መጠቀም ጀምረናል። እንደገና ፖርት ሱዳንም እንደገና ደግሞ ሱዋኪንም ሱዳን መጠቀማችን አይቀርም በሚል ነው።
ስለዚህ ወደ ጥያቄ እንደገና አንድ ጊዜ ልመልሶትና ዶክተር ብሩክ የወደቦቹ መኖርና አለመኖር በወደቦቹ የኢትዮጵያ መጠቀምና አለመጠቀም ወይም ለመጠቀም መፈለግና አለመፈለግ በሁለቱ ሀገሮች መካከል በሁለቱ ህዝቦች መካከል ያለውን ግንኙነት ይወስነዋል ወይ? ትርጉም አላቸው ወይ እነዚህ ወደቦች በኢትዮጵያና በኤርትራ አዲስ የተሟሟቀ ግንኙነት ላይ?
አዎ፣ ሁለቱም ስምምነት በጋራ በና በብሔራዊ ኢንትረስታቸውን በማስጠበቅ ሊጠቀሙባቸው አብረው ሊያድጉ እጅ ተያይዘው ሊያድጉ ያስችላቸዋል። ኢትዮጵያ አውትሌት ትፈልጋለች፣ ኤርትራ ደግሞ ገቢ ትፈልጋለች። ከላይ እስከታች እስከታች አሰብ ድረስ ከላይ ከቃሮራ ጀምር የቀይ ባህርን በሰፊው የኤርትራ ሉዓላዊ ግዛቶች ናቸው፣ ኮስት ናቸው። ግን ባዶ መቀመጥና አብሮ ከጎረቤት ሀገር ጋር እየሰሩ ፖርቱንም አብረው ወደቡን እያሳደጉ መንቀሳቀስ የተለያዩ ናቸው እና ኤርትራም ልታድግ የምትችለው ብዙ ጠርቀም ያለ ገንዘብ ማግኘት ሊያስችላት የሚችለው ከማዕድንና ከመሳሰሉ ሌላ ከቱሪዝሙ ገና አላደገም። ከሱ ሌላ ከኢትዮጵያ ጋር በመተሰረተው የተመቻቸ ኩነኛ ኢትዮጵያን እንደ ክላይንት እንደ ጎረቤትም እንደ ወንድም ሀገርም በደም በቋንቋ ስለተሳሰር ሁለቱ ሀገሮች የኢትዮጵያ ሁኔታዎችን በማመቻቸት ስል በፖለቲካ ምንም ነገር ነፃ የለም። ምንም ነፃ የሚባል ነገር የለም። የተሻለ ታሪፍ ከጅቡቲ ለምሳሌ ጋር ስናወዳደር ሊያመቻች ይችላል የኤርትራ መንግስት። ቀረጥ የመሳሰለውን ምን ያህል መርከቦች መጥተው እንደሚቆሙ የማውረጃ ጊዜ የቃመሶስከቢያ ጊዜ ይሄ በሙሉ የመሳሰለውን ዲቴሎች አሉ። የጎምሩክ ስራ የመሳሰለውን ይሄን አመቻይታ ኢትዮጵያ ቀልቧን ወደዛ ለመሳብ የኤርትራ መንግስት ቀልጠፍ ባለ ሁኔታ ማድረግ ይጠበቅበታል። ካደረገም ኢትዮጵያ እንደ ጥንቱ ወደዛ ማትመለስበት ሁኔታ የለም። ሆኖም ቀረ ግን ኢትዮጵያ ህዝብ ብዛትና ኢኮኖሚያ በጣም ትልቅ ከሆነ ተነሳ ኤርትራ ብቻ ሁለት ፖርት ብቻ አይበቃ ማለት ምጽዋና አሰብ አይበቃ። እንደውም በሌላው ጽሑፍ ያልኩት ናቲዮን የመሳሰሉ አዲስ ወደቦች ጥንታ ወደብ ናቸው ግን አዲስ ወደቦች ኢትዮጵያ ከኤርትራ ጋር ተነጋግራ በሊስም ቢሆን የራሷ የሆነ በሊስ ይዛ 99 ዓመት በስምምነት ነው በጡጫ ሳይሆን የራሷ እንደሚያስፈልጋት አሰብና ምጽዋ ሊሚትድ ፖቴንሻል እንዳላቸው የኤርትራ መንግስት ያለፈው ወር አንደኛ የሚኒስተር ባለስልጣን ተናግረዋል። ቤ ኦፍ አንፊሌ ይባላል አንፊሌ ቤ ይባላል ከመርሳ ፈጥማ አካባቢ ነው ያለው። እሱን ለማሳደግ የኤርትራ መንግስት ሀሳብ እንዳለው ለመጀመሪያ ጊዜ ገልጿል። ይሄ ሰየው ውሳኔያቸው ላይ የኤርትራ ውሳኔ ነው የሚሆን። ኢትዮጵያውን ግን ኢትዮጵያ መንግስት እንግዲህ ሀሳብ ነው የምሰጠው ንግግር ሲያደርግ ኔጎሽየት ሲያደርግ ፖርቱን አጠቃቀሙን በተመለከተ ከቤ ኦፍ አንፊሌ በተሻለ ለኢትዮጵያ ጥቅም ሁሉ ጥቅሙን ነው እና ኤርትራም የራስን ጥቅም ነው ኢትዮጵያም የራስን ነው ያው ወንድማማች ቢሆንም ውስጣ ፍክሩ ሊቀጥል ይችላል ሰላማዊ ሆነው። ኢትዮጵያ ግን ሞር አመቺ የሚሆነው ቲዮ እንደሆነ ነው እኔ ለማስረዳት ሞከርኩ። ስለዚህ አሰብና ምጽዋ አሁን ነው ግን 20 አመት 25 አመት 30 አመት እኛ ወደፊቱ ነው ማስተጋ ያለብን። 2050 ላይ 2060 ላይ ሁለቱ ፖርቶች ሌላም ሁለት ፖርት ተጨምሮ አይበቃም። ኢትዮጵያ እንደሆነ ዳይቨርሲፋይ ወርድ ያድርጋለች ከጅቡቲ 99.5% ለምጽዋና አሰብ 40-50 ወደዛ እንኳን ብናዛውር የተቀረውን በጅቡቲ የተቀረውን በፖርት ሱዳን የተቀረውን ማን በበርበራ ከዛም ፖርት ሱዳን ማድረጋችን እንደገናም ደግሞ የሞምባሳ አለ ታች ከሞምባሳ ሰሜን ያለው አዲሱ ሊፕሴት ፕሮጀክት እሱን ደግሞ ሁሉ የመጠቀብም መብት አለን። እንቁላሎቻችንንም ሁሉ አንድ ዘንቢል ውስጥ መክተት የለብን። ካሁን በኋላ ሪያል ፖለቲክ ነው ማለት አዎ ከኤርትራ ጋር ግሩም ግንኙነት መፍጠር አለብን እየተፈጠረ ነው እሰይ። ነገር ግን ሁሉ እንቁላሎቻችንን ባንድ ከረጢት እነሱም አያረጉ እኛም አናረግም። ሁልጊዜ አማራጮችን ነው አገር ይዞን ሄዱ ለህልውናቸው ሲሉ ብዬ ነው መመለስ የምችለው።
ዶክተር ብሩክ እስቲ ከምጣኔ ሀብትና ከፖለቲካው አኳያ አንድ እውነታ ያስተያዩልኝ። እውነትም ሆነ አልሆነ ያለፈው 20 ዓመት ጦርነት በኢትዮጵያና በኤርትራ መካከል ተነስቶ ነበር ተጭሮ ነበር ከተባለባቸው ጉዳዮች አንዱ የሁለቱ ሀገሮች የምጣኔ ሀብት ግንኙነት፣ የንግድ ግንኙነት፣ የምንዛሬ ጉዳይ የመሳሰሉ ይባል ነበረ። ምናልባት የማይቀበሉ አሳማኝ ነው የማይሉ ወገኖችም ቢኖሩም፣ ነገር ግን አሁን በዚህ በታደሰ ግንኙነት ውስጥ የሁለቱ ሀገሮች ግንኙነት በጋብቻ ደረጃም ይሁን በጉርብትና በምንም መንገድ ይሁን በምን አይነት መንገድ መቀጠል አለበት ብለው ይመክራሉ እርስዎ? ንግዳቸውም እና ሌሎች ግንኙነቶቻቸው።
ጥሩ፣ ይሄ ቁልፍ ጥያቄ ነው። አገራት ባይኔቸር ሊቪንግ ኦርጋኒዝም ነው አለ ከፕሌቶ አሪስቶትልን ጀምሮ
በህይወት ያለ በህይወት እንደ ሰው የሚንቀሳቀስ
ህይወት እንዳለው ነገሮች ሲመቻቹ የሚያድግ የሚፋፋ ኢኮኖሚ ከፈጠር ከአገሩም እየፋፋ የሚሄድ ፖሊሲው ብልሹ ከሆነ ከውስጥ ዲሞክራሲና መብት ካልጠበቀ ህዝብም ውስጥ ሆኖ የመነጫነጭ እርስ በርስ መቆራቆስ ከውጭ መቆራቆስ የሚመጣ ከሆነ ኢኮኖሚ እየደቀቀ ፖለቲካውም እየተበላሸ መስመር እያጣ ይሄዳል። ስለዚህ ጥሩ አይነት ግንኙነት ለመፍጠር በሁለት ሀገሮች መካከል ጥሩ ግንኙነት መፈጠር አለበት። አንድ ይሄ አሁን ባልኩ ነጥቦች ላይ ተመስርተን አሁን ሪያሊቲውን ካየን ባለፈው 20 ዓመት ኢትዮጵያ በጣም ቀድማ ሄዳለች በኢኮኖሚ። ፋክት ሪያሊቲውም ይሄ ነው። ለምን የነበረው የፖሊሲ ለውጦች አሉ። የግል ፕራይቬት ፕሮፐርቲ መፈቀዱ ጥሩ ኢንቨስትመንት ፖሊሲ ማድረጉ ከኤርትራ ጋር ቁርሾ ቢሆንም ቢፈጠርም ሁሉ ነገር ጦር ግንባር ሳይሆን አዎ ጦሩ እዛ ይሰፍራል ኤርትራ አካባቢ፣ ነገር ግን ኢኮኖሚያችን እንገነባለን የሚል ፖሊሲ ኢትዮጵያ መንግስት ተከትሏል። ግን በዛኛው ሳይድ ያየን እንደሆነ እርግጥ አነስ ያለ ሀገር ነው ሁሉ ነገር በቃ ራስን ህልውናን ማስከበር ኢኮኖሚ ሲባል አይ እሱን ወደፊት እንነጋገራለን፣ የፕሬስ ነጻነት፣ ህገ መንግስት፣ ፓርላማ፣ ሸንጎ፣ ምርጫ እሱን ወደፊት ከጦርነቱ ወይም የችግር ከተፈታ በኋላ እንዞራለን በሚል በመሄዱ አሁን በሁለቱ መካከል ጥያቄ ለመመለስ ሎፕሳይድድ ግንኙነት ነው። አድቫንቴጁ ለኢትዮጵያ ነው። ኢትዮጵያ ጥላ ሄዳለች እና ባላንሱ ሚዛኑ ኢንፌቨር ኦፍ ኢትዮጵያ ነው። ስለዚህ በዛ አኳያ ነው ማየት ያለብን። ሆኖም ቀረ ኢትዮጵያ ባላት ማርኬት ባላት ህዝብ ብዛት አሁንም ቦርደሩ ወሰኑ ሲከፈት ካፒታል በእጁ ያለው ነጋዴ ማን ነው? ኢትዮጵያዊ ነው። የመንግስትም ጠንከር ያለ አቅም ያለው ማለው መንግስት ነው። ህዝቡም ራሱ ከፐርሰናል ኢንካም ኢትዮጵያ ዜጎች ናቸው። አሁንም የምናየው እሰየው ቦርደሩ ተከፈተ፣ ኤርትራኖች ይመጣሉ እየጎረፉም ነው። እዛ አፕሮፕሪየት የሆነ ማስተካከያ ካልተደረገ የህዝብ ፍልሰት የሚቀር አይደለም። አንዱም የጻፍኩት እንደውም እሱን ጠይቀኛል ብዬ ነው መጀመሪያ የጠቁ
ወደዛው መንደርደሪያ ጥያቄ ነበርና ፕሮፌሰር ብሩክ ይቀጥሉ።
እሺ። እና ምንድን ነው የሚያሳየን? አሁንም ቦርደሩ መከፈቱ በጎነቱ በጣም የሚያስደስት በሁለቱም ህዝብ የህዝቡን ፍቅር አይተናል። ሁለቱ መሪዎች ሲሄዱም ሲመጡ የህዝቡ ፍላጎትና ልቡ 20 ዓመት አልተለያየም ታይቷል። አሁን ግን ዞሮ ዞሮ ፖለቲካው በኢኮኖሚና በፖለቲካው ነው ዲተርማይንድ የሚሆነው እና በዛ አይን ያየነው እንደሆነ ምንድን ነው አሁን ኢትዮጵያ አቅም አላት ኢንቨስት ለማድረግ ኢትዮጵያ ነጋዴዎች፣ ኢትዮጵያ ኩባንያዎች በኤርትራ በኩል መሀል ሀገር መጥተው የመስራት ሁኔታ እድል መፈቀድ አለበት አለ። ግን ስናወዳደር አድቫንቴጁ ወደ ኢትዮጵያ የሚያደላ ነው። ስለዚህ ይሄ እንዳለ ሆኖ አሁን የኢትዮጵያ ንግድ ማህበር አባላት ታስታውስ እንደሆነ ወር ተኩል በፊት ሄደው ምን ምን ፖሲቢሊቲ አለ ብለው ያዩትን ነገር ምስክርነት ሲሰጡ ገና ብዙ የሚስተካከሉ ህጎች እንደሚጠበቁ፣ የፕራይቬት ፕሮፐርቲ በንግዱ የግል ኩባንያ ኤርትራ ውስጥ እንደማይታይ እንደሌለ፣ ያሉት የንግድ ተቋሞች እነሱ እንደተናገሩት ካለው መሪ ድርጅቱ ጋር የተቆራኘ እንደሆነ፣ ይሄ የኤርትራን ነጋዴዎች እንዳቀጨጨ እና ይሄ ተዳምሮ 20 ዓመት በጣም ኤርትራኖች ኢኮኖሚ ጡንቻቸው እንደደቀቀ ነው የሚያሳየው። እና አሁን አድቫንቴጅ ለኢትዮጵያ ነው ማለት ነው። አድቫንቴጅ ስል በመጥፎ እንዲታይብኝ አልፈልግም። ችሎታ ያለው ማን ነው? ሄዶ ሆቴል ምጽዋ ጉርጉሱን ቢች ላይ መገንባት የሚችለው ማን ነው? ኢትዮጵያኖች ይፈልጋሉ። ነገር ግን እዛ አየት አየት እንዳረጉት ህጎች ገና እንዳልተመቻቹ ነው። ስለዚህ ነጋዴ ደግሞ ብሩን ገንዘቡን አይቶ ነው የሚሄደው። ዝም ብሎ ገንዘቡን አያፈርስም። እና ያ እንዲህ እንዲህ የመሳሰሉ ነገሮች መስተካከል አለባቸው ተግባብትን እንደሆነ ሁላችንም እና ይሄ ሁሉ ዲተርሚኒንግ ፋክተሮች ናቸው፣ መመቻቸት አለባቸው። ስለዚህ አሁን የኤርትራ ህዝብ የቀረው ምርጫ ምንድን ነው? መንጎድ ነው ማለቴ በሚያሳዝን ሁኔታ እንዴት ነው ብለው ይሄንን በቀን ሁሉ እየተተመነ አሁን በየቀኑ ዛሬም ጋርዲያን ወጥቷል፣ ትናንትም ቢቢሲ፣ ትናንትም ኒውዮርክ ታይምስ፣ ዋሽንግተን ፖስት የመሳሰለው ይህንን እድል በመጠቀም ገና ሊዘጋ ይችላል ቦርደሩ በማለት የህዝብ ፍልሰቱ በጣም 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 እየሰፋ ሄዷል። የእኔም አርቲክል መነሻ ነጥብ ይሄ ነው። አንድ ነገር መደረግ አለበት ማለት ይዘጋ ማለት አይደለም፣ ግን ተመጣጣኝ ለውጥ ኢትዮጵያ ውስጥ በዶክተር አብይን ስልጣን ላይ ያመጣው የህዝብ ግፊት እሳቸውን አንጥቶ የዛ ተመጣጣኝ ውጤት አሁንም እየጠነከረ ነው፣ ግን ብዙም እንትን እየተራመደ ነው። እንዲህ የመሰል የሆነ ነገር ለምሳሌ አለ አይደለ፣ ተቃዋሚዎቹን እንደ እናት ሀገር ጥሪ፣ የኤርትራኖቹን ግቡ ሀገራችሁ፣ ኢንቨስተሮቹንም ህዝቡም የናፍቅ ሀገር የናፍቅ አገሩ ገብቶ መስራት፣ ማስተማር፣ መነገድ የሚፈልገው ኑ። የፕሬስ ነጻነት ካልታወጀ ምክር ቤቱም እንደገና እንደሚከፈት እንደገና ስራ እንደሚጀምር የእናት ሀገር ጥሪ ልበልህ ድሮ እንደሚባለው በዛን መልክ መጥቶ ቶሎ ማስተካከያ ካልተደረገ በሺ የሚቆጠር አሁን በአንድ ወር ጊዜ ውስጥ ራሱ ከ10-15 ሺህ ሰው እየገባ ነው። ይሄ እንግዲህ ስደተኛ ካምፕ ሄዶ የተመዘገበው ነው። አብዛኑ ግን ቀጥታ እስከ አዲስ አበባ ድረስ ውስጡ ነው የሚሄድ ነው። ወንድም ሀገር ነው የሚመጣው። ችግር የለውም ግን ለኢትዮጵያ መንግስትም ጫና ነው። ኢትዮጵያ መንግስት ከሆኑ ከተባበሩት መንግስታት ጋር ከአይኦኤም ጋር መነጋገር አለበት። ይሄ ነገር የዛሬ 6 ወር የዛሬ በዚህ ከቀጠለ ብዙ አዙሪት ችግሩ ስለሚገባ የአርቲክሌም አንደኛው ጭብጥ ነጥብ ይሄ ነው፣ መታሰብ አለበት። ኢትዮጵያ ራሷ 1.4 ሚሊዮን በብሔረሰብ ተኮር በሆነ የመሬት መገፋፋት በመሳሰለ ችግር ውስጥ ወድቃለች። አሁን ሁላችን እንደምናውቀው ጋምቤላ፣ እዚህ እዛ፣ ደቡብ እየተባለ ያ እንዳለ ሆኖ አሁን ደግሞ ለኤርትራ ወገኖቻችን ይሄ ነቢይ መሆን አያስፈልግም። ከአሁኑ እርዳታ ካልተመቻቸ እና ኢትዮጵያ መንግስት ቶታሊ መመከት እና ይህን እህልና የመሳሰሉትን ማቅረብ ካልቻለ ችግር ውስጥ ይወድቃል በሚል ማሳሰቢያም ነገር ነው ያቀረብኩት። እና ኢኮኖሚ ነው ዲተርማይን የሚያደርገው። አገሮች እኩል ሊሆኑ አይችሉም፣ እኩል አቅም ሊኖራቸው አይችሉም። አንድ አገር የሚሆነው በሳል ፖሊሲ፣ ኢኮኖሚክ ፖሊሲ እና ስቴብል እና ተረጋጋ ፖለቲካዊ ስርዓት የፈጠረ መንግስት አድቫንቴጅ አለው። የህዝብ ብዛት ብቻ አይደለም። አሁንቱ ስናወዳደር ኢትዮጵያ አድቫንቴጅ እንዳላት ነው ማስረጃዎች የሚያሳዩት ማለት ነው።
የኢትዮጵያ የራሷ የሀገር ውስጥ ተፈናቃዮች ወደ 1 ሚሊዮን ተኩል የሚጠጉ መኖራቸውን ከመግለጾ በተጨማሪ በኢትዮጵያ ላይ የሚያድረውን ጫና ብቻ ሳይሆን ኤርትራ ራሷ ሊደርስባት የሚችለውን መዘዝ ከዚህ ፍልሰትም ለመጠቆም ሞክረዋል። ሰዋ የለቀቃት የጣላት በሚወጣ ጊዜና የምስራቅ ጀርመንና የምዕራብ ጀርመንን የቀዝቃዛ ጦርነት ዘመን ምሳሌ አንስተውም ለመጠቆም ሞክረዋል በጽሑፎ ውስጥ ፕሮፌሰር ብሩክ። እና በማጠቃለያው ላይ ሲገልጹ ጭራቃዊ ዘዴዎች ወይም ጨካኝ ዘዴዎች ወይም የከበዱ መንገዶች ለማለት ይመስለኛል ድራኮኒያን ታክቲክስ ነው ያሉትና ውሎ አድሮ አቅም ማጣታቸው አይቀርም ብለዋል። ስለዚህ ድንበሩ ይዘጋ ሳይሆን የርሶ ሐሳብ እንደመሰለኝ የተጠበቀ ቁጥጥር ይኖር ሳይሆን ኤርትራ የራሷን ሁኔታዎች መፈተሽ አለባት ውስጧን ከአካባቢዋ ጋር ማስተካከል አለባት ይመስለኛል። እስቲ አብራሩልኝ።
ልክ ነው። ራስን ማስተካከል ማለት መንግስታት ከተወሰነ ደረጃ ድረስ የህዝብ ጥያቄ መግፋት ይቻላል። ግን አንድ ደረጃ ሲደርስ ልክ እንደ ጧ ብሎ ሊበጠስ ይችላል። እዛ ደረጃ ከደረሰ የማያስፈልግ አስከፊ ሁኔታ በህዝብና በመንግስት መካከል ይፈጠራል። ያለ ማለት ነው። ሀገራት ደግሞ ብዙ ሀገሮች ምሳሌ አሉ በዛ የጠፉ አገሪቷም ለቀውስ የሚዳረገው እና ይሄ እኔም ስን ያልኩት ከስጋት ነው። አንድ ሶስት ትልቁ ፖሲቢሊቲ ኤርትራ ውስጥ ልክ ኢትዮጵያ ውስጥ እንዳየ ነው። ቶሎ ማስተካከያ ካልተደረገ ሪፎርም ማለት ስደት ነጻነት፣ ተቃዋሚ ፖለቲካ፣ ተፎካካሪ የፖለቲካ ፓርቲዎች አገራቸው እንዲገቡ ማብቃት፣ 20 ዓመት፣ 30 ዓመት፣ 40 ዓመት የሚተቀመጡ አሉ። ነጻነት ብቻ 27 ዓመት፣ ከዛ በላይ ደግሞ ይሄ ብዙ የኤርትራ ተቃዋሚ ፓርቲዎች አሉ፣ ገና እንትን ያላሉ አሉ፣ ጋዜጠኞች አሉ፣ መምህራን አሉ። ይሄ ሁሉ ቶሎ ማስተካከል ካልተደረገለት ከገነፈለ ብዙ ዋጋ ያስከፍላል ማለት ነው። ሀገራቸውንም ህልውና ውስጥ ሊያስገባ ይችላል። ትርፉም ደግሞ እዳውም ለኢትዮጵያ ነው። በተወሰነ መልኩ ግን የተለየ ግንኙነት አለን እና አሁን ያለው የኤርትራ መንግስት በምን ይወጣዋል የሚል ጥቆማም ያቀረቡት ማለት መንግስታት እንዲህ አይነት ችግር ኮርነርድ ሲሆኑ ቶሎ ማስተካከል ከተደረገ ህዝቡም እኮ በብሩ ድምፅ መስጠቱን ሁሉ ያቆማል ማለት ሀገሩን ጥሎ መሄዱን ሁሉ ያቆማል። አሁን ኤርትራ ለምሳሌ ጋርዲያንም ላይ እና ዩናይትድ ኔሽን ያወጣው ትናንት ወዲያ ፋክት የሚያሳየው ወሰኑ እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው 50-30 እንዲሉ። አሁን ግን 700% ነው ያደገው። 7 እጅ ነው የሚለው የዛሬን ሪፖርት አይተን ይሄ በጣም ያስደነግጥ ነው ማለት አገሪቷ ብቻዋ ልትቀር ነው ወይ ብዬ ነው የጻፍኩት። እንዲሁም ኤምቲንግ ኦፍ ኤሪትሪያ ማለት ነው። አንድ ሀገር ያለ ህዝቧ ታዲያ ምን ሀገር ይሆን? ስለዚህ ኃላፊነቱ ደግሞ ትከሻው የሚወድቀው ማ ላይ ነው? መሪዎች ላይ ነው። መሪዎቹ ከፍተው ያሉትንም ኑ ብለው ከወንድሞቻቸው ጋር ተሰባስበው ችግራቸውን በጋራ መፍታትና ይቅር መባባልም አለባቸው። ሩቅ መሄድም አያስፈልግም። የኢትዮጵያን ሞዴል 100% ይገልምጡ አይደለም አሁን ያለው ግን አትሊስት ይሄ ነው ሶሉሽኑ። ምክንያቱም ሌላው ሶሉሽን ደግሞ አስከፊ ሶሉሽን ሊሆን ይችላል እና በዚህ ውስጥ እኮ ህዝቡ የሚፈልገው ተስፋ ነው። ነገን ማየት ይፈልጋል። ተስፋው ደግሞ ልካም ኢትዮጵያ ተስፋው ምንድን ነው? ነገ ያልፍልናል በሚል ነው። ይሄ ስፔስ ስለተፈጠረው ነው ኢትዮጵያ አብጦ ሊፈነዳ የነበረው መጋቢት ላይ የቀሰቀሰው እና ይሄ ሁሉ ሰው ትከሻው ሁሉ ነው የራሱን የከበደው ነው የለቀቀው። ሰው ኢትዮጵያ ውስጥ ስሜቱ የምናውቀው ነገር ነው። ደስታው ምንድን ነው? ተስፋ ስላለ ነው። እና በዚህ መልክ ሊለወጥ ይችላል። በዛ መልክ አልተለወጠ ግን ይሄ እንደ ውስጥ ሄሞራይድ ነው
ሲደማ ከውስጥ
ደም መፍሰስ ማለት ነው ከውስጥ ይሄ ወጣት የሆነ ህፃናት ሴቶች ሁሉ ሳይቀሩ ሀገር ጥሎ መሄድ አንድ ደግሞ ሰው ከሀገር ከተፈናቀለ መልሶ ለማቋቋም ይከብዳል። ለአንድ ሀገር ትልቅ ጉዳት ነው ብዬ ነው የምገምጠው። ለሀገራችን በኢትዮጵያ ማየት እንችላለን። ኤርትራኖች ደግሞ ይኸው ከ30-40 ዓመት በፊት ነው አስቀድሞ መውጣት የጀመሩት የቆዩት እና በዚህ መልክ መንግስት ማስተካከያ እርምጃ ካልተደረገ ከባድ ነው በሚል ነው እና ኃላፊነቱ ደግሞ ሁልጊዜ በወቅቱ ያለው መሪ ላይ ነው።
ለዚህ ነው
ዶክተር አብይ ነው ፕሬዚደንት ኢሳያስ ናቸው። እያንዳንዳችን የራሳችን ችግር መፍቻ ዘዴ አለን ምናምንበት አንዱ በዚህ ይወስናል፣ አንዱ በዚያ ይወስናል፣ ወይ ለበጎ ወደ ሌላም ሊወስድ ይችላል እና ኃላፊነቱ እናት አገር ከተባለ እናት ነው። ኢትዮጵያ ኤርትራዊ አሜሪካዊ አይልም። ለእናት ለአገር ተብሎ ብዙ ነገር ይተዋል፣ እንኳን ስልጣንና ብዙ ነገር መተወት አለበት። ያ ከተባለ የነገሯን አገር መጠበቅ እና ምን ካስፈለገ ሰው ብዙ ነገር ለቆ ማስረከብም አለ። አለዛም አመቻችቶ አሁን ኢትዮጵያ እንደምናየው ለውጦች እየተደረጉ ይካሄዳልና ይሄ አማራጭ አለ። ያኛው አማራጭ ብዙ ተሞክሮ አላዋጣም። በደርግ ጊዜም ማየት ነው አላዋጣም። ደርግን 27 ዓመት አሁን ኢትዮጵያም ባለው ሁኔታ ተሞክሮ ኢኮኖሚው ጥሩ ሄደ፣ ግን በፖለቲካ ወደኋላ የቀረ ነው። ስፔስ አለ፣ ግን በጣም ጠበብ ያለ ስፔስ ነው። ህዝቡ የሚለው ምንድን ነው? በቃ ልቀቁን ከፈታ አርጉ ነው የሚለው። እና ኤርትራ ውስጥም ያለው ሁኔታ በፓራለል መቶ መቶ አንድ ባንሆንም ግን በማጆሪቲው ነጥቦችና ስናወዳድር ይህ አይነት ሁኔታ ስለሚታይ በዚህ መልክ ነው ለመጠቆም የፈለግኩት። ችግሩን ለማስወገድ ለውጥ ሪፎርም ያስፈልጋል። ያ በፍጥነት ካልተደረገ ብዙ ጠንቅ ሊያመጣ ይችላል በሚል ነው ያየሁት። አቶ ሰለሞን
ፕሮፌሰር ብሩክ ኃይሉ፣ መቼም ወቅቱ በኢትዮጵያ ውስጥም ሆነ በአካባቢዋ ብዙ የተሟሟቁ ያሉ ሁኔታዎች ያሉበት ጊዜ ነው። እንግዲህ እየተመለስኩ ደግሞ በተናጠል አንዳንድ ጉዳዮችን እያነሳው ሰፋ አድርገን እንወያያለን። ጥዮን ወደብም አስመልክቶ ያነሱትን ሀሳብ ትንሽ ሰፋ አድርገው እንዲያብራሩ መድረኩን ከፍታለሁኝ ወደፊት። ለዛሬ ለሰጡኝ ጊዜና ለማብራሪያው በጣም አድርጌ አመሰግናለሁ ፕሮፌሰር ብሩክ።
እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ። ለአድማጮችም የከበረ ሰላምታ እንዲሁ።
እግዜር ይስጥልኝ። መልካም ምሽት።
አሜን። መልካም ምሽት ለሁላችን።
እንግዲህ አድማጮች ለዛሬው ጊዜው በማብቃቱ እዚህ ላይ እናቆም።
እስከ ማጠቃለያው አንድ ነገር ጣል አድርጊልና እንግዲህ ሲሆን
ብነካሽ አንድ ሙዚቃ እንጋብዛችሁ አድማጮችን ከሙዚቃው ጋርም እንተዋቸው።
መልካም
እምባና ሳቅ ተደባልቀው እናውቃለን ቀምሰናቸው ከፍዝቁን አይተነዋል ብዙ አሳልፈን ብዙ ኖረና Tizilisha ya warana Tuwasalash ya nirigna Yidan kanya Yigar manya Andan dema Ya sigenya Wadishala What is our love? 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 Yeah, come on, snow. Yeah, let Don't forget Yeah, I know now Be what I cheer I'm rolling out Yes, I run out I've heard all the night Much good summer Oh, that is hard to Where she's on ya Alberga you know to cool what the chandelier looking at this what the chandelier what the chandelier what the chandelier
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሞ ኩራዝ ቁጥር 3 ስኳር ፋብሪካን በዛሬው ዕለት መርቀው መክፈታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በሥነ ሥርዓቱ ላይ የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂና የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋብሪካውን መርቀው በከፈቱበት ወቅት ኢትዮጵያ ታላላቅ የመሰረተ ልማቶችን የመፈጸም አቅምና ቁርጠኝነት አላት ብለዋል። የኦሞ ወንዝን በሚያዋስኑ በካፋና ቤንችማጂ ዞኖች የሚገኘው የኦሞ ኩራዝ ቁጥር 3 በኦሞ ኩራዝ ስኳር ልማት ፕሮጀክት ስር ከሚገነቡት አራት የስኳር ፋብሪካዎች አንደኛው ነው። በሶማሊያ ከተማ በባይዶዋ ትላንት ድረስ ሁለት ፍንዳታዎች ለ15 ሰዎች ሕይወት መጥፋትና ለሌሎች ከ30 በላይ መጎዳት ምክንያት ሆነዋል። የደቡብ ምዕራብ ግዛት የማስተዋቂያ ሚኒስትር ኡጋስ ሐሰን አብዲ እንዳስረዱት ጥቃቶቹ የተፈጸሙት በሁለት ፈንጂ የታጠቁ አጥፍቶ ጠፊዎች ነው። ዜናው በዚህ ይጠቃለላል።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።